ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ አርብ መጋቢት 13 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም በየሳምንቱ አርብ የሚቀርበው ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና፣ አማራና ኦሮሚያ ተብሎ በወያኔ ከተከለሉ አዋሳኝ አካባቢዎች ተከስቶ ወደ መተሃራ ከተማ በተስፋፋው ግጭት ምክንያት ሐሙስ ከ200 የማያንሱ ዜጎች ተፈናቅለው አዋሽ ከተማ የገቡ መሆናቸው ታውቋል። ግጭቱን ከኋላ ሆነው የሚቀሰቀሱ ጠባብ ኃይሎች መኖራቸው የተነገረ ሲሆን ችግሩን ለመፍታት ከሁለቱም በኩል የተውጣጡ ሽማግሌዎች እየተወያዩ መሆናቸውም ተገልጿል። የአዲስ አበባ ከተማ ምክር ቤት ባወጣው መግለጫ ምክር ቤቱ ህጋዊ ውቅና አግኝቶ የቀጠለ አካል መሆኑን ገልጾ ምክር ቤቱንም ሆነ ምክትል ከንቲባውን ህጋዊ አይደለም የሚለውን ከስቃሴ የተሳሳተ ነው ብሏል። መግለጫው ባለፈው አመት ሰኔ 30 ቀን 2010 ፓርላማው የአዲስ አበባ ምርጫ እንዲራዘም የወሰነ መሆኑን ገልጾ በውሳኔው ውስጥ የአዲስ አበባ አስተዳደር እስኪደራጅ የከተማው አስተዳደር በነበረበት ይቀጥላል የሚል መመሪያ የሰፈረበት መሆኑንና ምክትል ከንቲባው ከምክር ቤት አባላት ውስጥ ወይም ከምክር ቤት አባላት ውጭ ሊመረጥ እንደሚችል የሚጠቁም ተጨማሪ ውሳኔ መኖሩን በመጠቆም አሁን ያለው የከተማው ምክር ቤትና ምክትል ከንቲባው ህጋዊ ናቸው በማለት የክርክር ሐሳብ ለማቅረብ ይሞክራል። መግለጫው በአሁን ወቅት የከተማው አስተዳደር ህጋዊነትን የሚጠይቁ ዜጎችን ኮንኖ ህዝብን የሚያጋጩ ሰራሰራም ኃይሎች በማለትም ለማስፈራራት ሞክሯል። በ2007 በተደረገው ምርጫ ለፓርላማ የተመረጡት የኢህአዴግ አባላት ራሳቸው ህገወጥ መሆናቸው የሚታወቅ ከመሆኑም በላይ የአዲስ አበባ ከተማ ምርጫ በወያኔ አባላት በተሞላበት ፓርላማ እንዲራዘም የተደረገውም ሆነ የታከለ ኡማ ሹመት የአዲስ አበባን የብሔር አስተፋፈር ለመቀየር ሆን ተብሎ የተሰራ ተንኮል ነው የሚሉ ወገኖች ምንም አይነት ማስፈራሪያ ሳያሸማቃቸው አሁንም ትግላቸውን እንደሚቀጥሉ እየገለጹ መሆናቸው ታውቋል። ባለፈው ሳምንት በባልደራስ አዳራሽ በተካሄደው ስብሰባ የአዲስ አበባ ጉዳይ አስመልክቶ ምክር ቤት ያቋቋመ ከመሆኑ በተጨማሪ አራት ነጥቦችን ያዘለ ውሳኔ አሳልፎ መለያየቱ ይታወቃል። በስብሰባው ላይ የአዲስ አበባ አስተዳደር የምርጫ ዘመኑን መጨረሱና ህዝብ የሚወክለው አስተዳደር ስለሚወስደው እርምጃ ያሳለፋቸው ውሳኔዎች የሚከተሉትን ያጠቃልላል። አዲስ አበባ የነዋሪዎቿ መሆኗና ማንም ብሔር፣ ክልል ወይም አስተዳደር የበላይነት የሌለው መሆኑን የአዲስ አበባ ህዝብ አስተዳዳሪዎችን እስኪበርት ድረስ በአዲስ አበባና ኦሮሚያ መካከል ያለው ወሰን ክልል እንዳይካለል፣ በከተሞች ውስጥና በከተሞች ዙሪያ ይደረጋል የተባለው ሰፈራ እንዲቆም የሚሉ ሲኖሩበት ይህንኑ ጥያቄ የተመረጠው አካል ለፌዴሬሽን ባለስልጣኖች የላከ መሆኑም ተነግሯል። የተቋቋመው ምክር ቤት ለተጠየቀው ጥያቄ መልስ ካልሰጠ ምን መደረግ አለበት በሚለው ዙሪያ የአዲስ አበባ ህዝብ ይመክርበታል ተብሏል። በአሁኑ ወቅት ወደ ፓርላማ የተመራው የምርጫ ቦርድ ማቋቋሚያ አዋጅ ህግ ካልጸደቀና የቦርዱ አባላት ካልተሟሉ የአዲስ አበባ ምርጫ መቼ እንደሚካሄድ የማይታወቅ መሆኑን የምርጫ ቦርድ ገልጿል። በአሁኑ ወቅት የቦርዱ ሰብሳቢ ብቻ መቀየሩ ይገለጽ እንጂ የረቀቀው አዋጅ ባለመጽደቁና በዚህ አዋጅ መሰረት አዲስ የቦርድ አባላት ባለመመረጣቸው በየትኛውም ደረጃ የሚገኝ ምርጫ ሊካሄድ የማይችል መሆኑን ከምርጫ ቦርድ ባለስልጣኖች የተሰጠው መግለጫ ይጠቁማል። ፓርላማ የህግ ፍትህና የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ የተሰጠው ማብራሪያ ደግሞ ረቂቅ ህጉ ወደ ፓርላማ የተመራው ፓርላማው ሊዘጋ አንድ ቀን ሲቀረው መሆኑንና ፓርላማው እንደተከፈተ የምርጫ ቦርድና ሌሎች ባለድርሻ አካላት ጉዳዩን ለማስረዳት በተዘጋጀው መድረክ ላይ እንዲሳተፉ ጥሪ ተደርጎላቸው በርካታ አባላት ሳይገኙ በመቅረታቸው ረቂቅ ህጉ ውሳኔ ለመስጠት እንዳልተቻለ ይገልጻል። ማብራሪያው በመቀጠልም በአሁኑ ወቅት የምርጫ ቦርድ ሰብሳቢ መቀየሩንና ሌሎች የቦርድ አባላት ደግሞ ህጋዊ ሆነው እየሰሩ ስለሆነ የአዲስ አበባን አስተዳደር ምርጫ ላለማካሄድ የቀረበው ምክንያት አሳማኝ እንዳልሆነ ገልጿል። በተያያዘ ዜና የብሔራዊ ምርጫ ቦርድ አዴፓንና ኦዴፓን እንደማያውቃቸው በሰጠው መግለጫ ይፋ አድርጓል። በአዴንና ኦህዴድ ቀደም ብለው ስማቸውን መቀየራቸውን ቢያስታውቁም ስማቸው እንዲቀየር ጥያቄ ባለማቅረባቸው የምርጫ ቦርድ የማያውቃቸው መሆኑ ታውቋል። የኩፍኝ በሽታ ወረርሽኝ መከሰቱን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀ። ወረርሽኙ በባሌ ዞን ከ11 ወረዳዎች፣ በምዕራብ ሐረርጌ ዞን 4 ወረዳዎች፣ በምስራቅ ሐረርጌ 2 ወረዳዎች እንዲሁም በሶማሌ ክልል በ8 ዞኖች በሚገኙ 41 ወረዳዎች የተከሰተ ሲሆን ኢንስቲትዩቱ ወረርሽኙን ለመከላከልና ለመቆጣጠር ጥረት እያደረገ መሆኑን አስታውቋል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠቃለላል። ደብዳቤዎች አምድ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆች ሰላምታዬን አስቀድማለሁ። እናንተም እንደዘገባችሁት በለገጣፎ ቤታቸው ፈርሶ በየቤተክርስቲያኑና በየዘመድ አዝማዱ ቤት የተጠጉ በሺህ የሚቆጠሩ ግፉዓን መኖራቸው ይታወቃል። ቤታቸው ባይፈርስም መጤናቸው እየተባሉ በሚደርስባቸው ዛቻ እና ይህን ችለው በቀያቸው ከቆዩ ማታማታ ቤታቸው በድንጋይ ስለሚደበደብ ለደህንነታቸው በመስጋት የለቀቁ ብዙ ያልተዘገበላቸው ነዋሪዎችም አሉ። አሁንም በማናለብኝ በሱልልታ ቤቶችን ለማፍረስ ተዘጋጅተዋል። ባለጊዜዎቹ ለአመታት በአገራችን የፖለቲካ አውድ እርስ በርስ ሲፋጩ የነበሩት ሁለት ተቃራኒ አቋሞች አንደኛው የበትረ መንግስቱን መሪ በእጁ ያስገባ ይመስላል። የኢትዮጵያ አንድነት እና የህዝቧን አብሮ መኖር ማስከበር ከሚለው በተቃራኒ የቆመው አገሪቱን ተፋፍሎ ህዝቧንም በታትኖ ትንንሽ አገራት መፍጠር የሚለው አቋም አራማጆች የማዕከላዊውን መንግስት መኪና ወደሚፈልጉት አቅጣጫ እየሾፈሩት አዲስ አበባ ዙሪያ ደርሰዋል። ላለፉት 27 አመታት አገሪቱ በቋንቋ ተሸንሽና ስትተዳደር ህብረ ብሔራዊነትን እንደጠበቀች የቆየችው አዲስ አበባ ነበረች። ለዚህም ይመስለኛል የዘር ፖለቲካ አራማጆቹ የመጨረሻ ጥቃታቸውን ሊሰነዝሩባት የተነሱት። ባጭሩ አዲስ አበባ ለአንድ ብሔር በቅርጫነት ከተሰጠች ሁሉም ኢትዮጵያዊ የጋራ የሆነ አንድም ስንዝር መሬት አይኖርም ማለት ነው። ይህ የከፋ አደጋ ተጋርጦ ሳለ የዜጋ ፖለቲካ አራማጆች ነን ከሚሉት ውስጥ አንዳንድ ግለሰቦችም ሆኑ ድርጅቶች ለአፈቀቤው ኮሎኔል ጊዜ ንስጣው ሲሉ ይገርመኛል። 177 ስብስቦች ሆነውም እየተቃጠለ ባለ አገር ላይ ምርጫ ሊያካሂዱ ከአቃጣዮቹ ጋር ስምምነት ሲፈራረሙም ደነቀኝ። በዘረኝነት ሱስ ሰክረው ግና ሌሎቻችንን በኢትዮጵያዊነት ሱሴ ነው አነሁልለው ካሁኑ አመረን ካላስቆምናቸው እርስ በርስ ሊያፋጁን ነው። እናም ለማስጠንቀቅ እንዲህ አልኩኝ። አገሬ ምን ነካው ጀማው የአሜሪካ ወይፋን ቀንበር ጭኖ ሰውን ግልብጥ ጠመደው ሳር ያየገደል ገባ የሚባለው ነበር ለበሬ በቃላት ድለላ ወጥመድ የገባ አጉል የሚሞተው ሰው ሆኗል ዛሬ። በዚህም ደብዳቤያቸውን ያጠናቀቁት ሲሳይ ከለንደን እንግሊዝ ሀገር ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም ጤና ለእናንተ እንዲሆን የዘውትር ምኞቴ መሆኑን በቅድሚያ እገልጽላችኋለሁ። የአድዋ ድልን ስናከብር ጀግኖች አያቶቻችን አባቶቻችንና እናቶቻችን በየጫካውና በየሜዳው በመርዝ መቃጠላቸውን ባረር መለብለባቸውን በፋሽስቶች መጨፍጨፋቸውን ያስታውሰን ነው። እነሱ መስዋዕት ሆነው በነጻነት እንድንኖር አግራችንም የነጻነት ተምሳሌት እንድትሆን አድርገውልናል እና መሰግናቸዋለን እንኮራባቸዋለንም። የዛ ዘመን ጀግኖች የተጋደሉ ለው ለኛ ቀርቶ ለመላው የጥቁር ህዝቦች መኩሪያና መመኪያ መሆን ብቻ ሳይሆን ለነጻነት ትግልም አነቃንቋቸው ለድል በቅተዋል። ታዲያ የልጆቿ ደም እንደጎርፍ የፈሰሰባት አጥንታቸው የተከሰከሰባት ውድ ህይወት የተገበረላት ኢትዮጵያ ሀገራችን ዛሬ በምን ሁኔታ ላይ ትገኛለች ብሎ መጠየቅ አግባብነቱም ጠቃሚነቱም የጎላ ይሆናል። ኢትዮጵያ እንደ ሰው አፋውጥ ተመናገር ብትችል ጤነኛ ነኝ ብላ መናገር እንደማትችል በርግጠኛነት መናገር ይቻላል። የዜጎቿ ጮህትም ዳር እስከ ዳር እየተስተጋባ ያለው የሀገር ኢትዮጵያና የራስ ምሉና ካደጋ ላይ መውደቁን ጠንቅቆ በመረዳቱ ነው። የትግሉን ውጤት የመራብ ሀገራትና ሀገር በቀል ካድሬዎች በተቀናባበረ ሁኔታ ቢነጥቁትም እነዚህ የለውጥ ኃይልነን ባዮች ቀጣፊዎች ለወያኔ ህይወትና ለአሜሪካ ገልጋይነት ከመቆም ያለፈ ለኢትዮጵያ ሀገራችን አንድነትና ለዜጎቿ ሰላም ይቆማሉ ብሎ መጠበቅ በሀገር ላይ የተቃጣውን ጥቃት ተባባሪ ከመሆን ያለፈ አይደለም። መፍትሄው ዛሬም ትግሉን መቀጠል ብቻ ነው። ሀገር የለም መንግስት የለም ህግ የለም እያሉ ደፍረው የሚናገሩትና የሚያስገነዝቡት ጥቂት ሀገር ወዳድ ዜጎች የመኖራቸውን ያህል አግራቸውንም ወገኖቻቸውንም የካዱና ለፍርፋሪ ያደሩ ወገኖች ቁጥራቸው ቀላል የሚባል አይደለም። ሀገር ያለ ህዝብም ያለ ሀገር ሀገርና ህዝብም ያለ ህግም ያለ ሀገርና ህዝብ ይኖራል ብለው የሚያምኑ ካሉ የፖለቲካ ጅሎች ናቸው ወይም የለየላቸው የኢትዮጵያ ጣላቶች ናቸው ወይም እግሩን በጅብ ሲበላ እኔን አይደለም እግሬን ነው እየበላለ ብሎ ከተናገረው ብኩነት ከለይቶ አይታይም። ውድፍ ነው ተውት። ይህ የኢትዮጵያ ሀገራችንና የኢትዮጵያውያን አጥንት ሰባሪ ህሊናን አሳዋሪ ከሆነ ተግባር ነጻ በመሆናችሁ ልትኮሩ ይገባል። ኩራት ማለት እንደ ኢትዮጵያ ሀገር በቀል ካድሬዎች በባዶ ቤት መጀነን አይደለም። ለኢትዮጵያ ታገላችኋል። ለወገናችሁ ጮኋችኋል። ለኢትዮጵያና ኢትዮጵያዊነት መስዋዕትነት መክፈል ከይሃፋ ወዲያ ላሳር ቢባል እውነትን መመስከር እንጂ ስህተት እንዳልሆነ የሚያውቅ ሁሉ የሚናገረው እውነት ነው። በየጓዳው ተደብቀው የነበሩ ወይም ካባደረበው የነበሩ ወይም በአሜሪካና በአስመራ መሽገው የነበሩ ዘረኞችና ጠፈኞች ዛሬ በር ሁሉ ተበርግዶላቸው ወደ ሀገር ገብተዋል። ያለሙትና ያሰቡትን ሀገር የማፍረስና ህዝብን የማባላት ቅዠታቸውን ወደ ተግባር ለመቀየር በመራወጥ ላይ ናቸው። ኢትዮጵያ ሀገራችንና ወገናችን ዛሬ በጥፋት ተልኳራማጆች ተወራለች። ቅርጻቸውን እየለዋወጡ ሊያጠፉን ተነስተዋል። ከዛሬ ላይ ሆኖ በኢትዮጵያ ጀግንነት ምን ነው ጠፋ? ሲቪል ጀግንነቱንስ ማን በላው? የሀገራችን ኢትዮጵያና የዜጎቿ ሁሉ ጥያቄ ነው። የኢትዮጵያ ምስቅልቅል ችግሮች ሁሉ በዲሞክራሲያዊ አካሄድ ይፈቱ ዘንድ ልክ እንደ አድዋው የአባቶቻችንና የእናቶቻችን ያለ ኢትዮጵያ ጀግንነት እንደገና ይወለድ ዘንድ ግድ ከሚለን ጊዜ ላይ ደርሰናል። የኢትዮጵያ ህዝብ ደሙን ያፈሰሰው ህይወቱን የገበረውና ጩኸቱን ያሰማው ከእንግዲህ በዘረኞች መገዛት በቃን ብሎ ነበር። ከእንግዲህ ኢትዮጵያና ኢትዮጵያዊነትን የሚጠሉ ገዢዎች ከጫካችን ላይ ይወገዱ ብሎ ነበር። ብቻኛው የሀገራችን ችግሮች መፍቻ ቁልፍ ዲሞክራሲና ፍቅር እንጂ ዘረኝነትና ጥላቻ አይደለም በሚል ነበር። ይህን የህዝብ ፍላጎት ምኞት በውል የተረዱ ጠላቶቻችንና እንደ አሜሪካ መሳሰሉ በሰጧቸው ምክር መሰረት ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ነን። አብይ አህመድ ከኢትዮጵያ ሀገራችንና ህዝባችን በላይ ምን ቅድሚያ የሚሰጠው ነገር ሊኖር ይችላል? ለማ መገርሳ የመሳሰሉትን ማስመሰያ ቃሎችን ለመሰሪያ ዓላማቸው ተጠቀሙበት። እነዚህና መሰል ዘረኞች የወያኔ ጥቅም አስጠባቂዎች ወይም የወያኔ በላይነት በኦዴፓ የበላይነት ለመተካት የመጡ የህዝብ ትግል አምካኞችና ነጣቂዎች ናቸው ሲባሉ የሚጨረጨሩ ቁጥራቸው ቀላል የሚባሉ አልነበሩም። ኢትዮጵያን ከልቡ የሚወድ ፍቅርን እንጂ ጥላቻን በስውር አይረጭም። ለዲሞክራሲ ለፍትህና ለእኩልነት ይቆማል እንጂ ዘረኝነትን ጸረ ዲሞክራሲ አካሄድን አይመርጥም። ኢትዮጵያን የሚወድ የቡራዩን ዘግናኝ አሳፋሪ ተግባር አይፈጽምም። ስንኖር ኢትዮጵያ ያለኮ የለገጣፎን የኩዩንና ሌሎች በአዲስ አበባ ዙሪያ የተፈጠሩ የዘረኝነት መገለጫ ባህሪያትን አይፈጽምም። ስንሞት ኢትዮጵያን እንሆናለን የሚል አስመሳይ ኢትዮጵያን በደም ከመያጨቀይ ዘረኝነት ባህር ውስጥ አይዋኝም ይጠየፋል እንጂ። ውድ ፍኖታዎች በመጨረሻ የኢትዮጵያ ህዝብ የስልጣን ባለቤትነት በተግባር በሽግግር መንግስት መስረታ ኡንስ ከመሆን ድረስ ዘረኞችና ጽንፈኞችን በጋራ በመታገል እንተባበር። ያለ ጥርጥር ሁሉንም እናቸንፋቸዋለን። ምክሬ ነው። ሰላም ወነጋሽ ነኝ ከአቃቂ።
የተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሳተላይት የሬዲዮ ስርጭት አዘጋጆችና አቅራቢዎች ሰላምታዬ ይድረሳችሁ። የድብደባን ትኩረት ያደረኩት ጊዜ የማይሰጠው የሀገራችን ህልውናን የተበለከተ ነው። ያፓ በዘር በቋንቋ በሃይማኖት ወዘተ ላይ የተመሰረተ የፖለቲካ መስመርና የፖለቲካ ትግል አገር አፍራሽ ህዝብን ለማባሪያ የለሽ ቀውስ የሚዳርግ መሆኑን አስመልክቶ ሲቀሰቀስ ሲያስተምርና ይህንን መስመር የሚከተሉ ድርጅቶችንና የዘር ፖለቲካ ድርጅት መሪዎችንም ሲያወግዝ ሲታገል ግማሽ ምዕት ዓመት ሊሞላው ትንሽ ቀረው። ሰሚ ጆሮና አድማጭና አስተንታኝ ህሊና እንዲያጥረው መደረጉን አስተውላለሁ። በድርበቡ የተማሩት ኮሌጆች መግቢያ በሮች ላይ ደርሰው ምሁር በሉን ብለው የተቆፈሱትም የኢሃፓን መልእክቶች ላለመስማት ጆሮቻቸውን የዝሆን አድርገው ከረሙ። ኢሃፓ ምን አለ ብሎ ለመጠየቁ ጊዜው እየመሸ ቢሆንም የግድ ይሆናል። ኢሃፓ ቋንቋን መሰረት ያደረጉና ግባቸውን ክፍፍልና ግንጠላ ያደረጉ ድርጅቶችን አገር አፍራሽ ህዝብን በመፈናቀልና ለስደት የሚዳርጉ መሆናቸውን በማጋለጥ በመኮነን እየታገላቸው መሆኑን ከፍ ባለ ስሜት መመስከር ወዳለሁ። የኤርትራ የግንጠላ ድርጅቶችን ኤርትራ በኢትዮጵያ ቅኝ ግዛት እንደተደረገች ይቀርብ የነበረው ተረት ኢሃፓ ከንቱ የፖለቲካ ቡትቱ መሆኑን በወቅቱ አስረግጦ አቋሙን መግለጹ ቢታወቅ ነው። ይህን የሻቢያና የመሰሎቹን ተረት ተረት ቅኝ ግዛትነት የኦሮሞ ነጻ አውጪ ግንባርም ለተወሰኑ ወቅቶች ውስጡን ጥያቄው የቅኝ ግዛትነት እንደሆነ ያቀነቀነ እንደነበር የሚታወስ ነው። ይህንን የተረት ቅኝ ግዛትነት ሌሎች ጥቂት የግንጠላ ድርጅቶች የሚጋሩት እንደነበር ለማስታወስ ወዳለሁ። እንዲህ መሰለውን የፈጠራ አህያ ጅብ ወለደ አይነት አገር አጥፊ ተረት እንደ ጣቃ ጨርቅ እየቀደዱ የህዝብ ደም ማፍሰስ ያስፈልጋቸው ምክንያቱ የስልጣን ጥምን ለማርካት አረፋ ከመድፈቅ የሚመጣ ካረመኔነት የሚመነጭ ነው። ይህ ለመሆኑ ዛሬ እነ ኢሳያስን በኤርትራ ዴሞክራሲ በሽበሽ ነው ብለው ያይት መስክር ድንብት እንዲሉ እንዳሉት ሳይሆን የኢሳያስ ፈላጭ ቆራጭ አገዛዝ የኤርትራን ህዝብ ቀጥቅጦ እየገዛ ለመሆኑ መረጃ ማጣቀስ አይተበቀብኝም። ኢሳያስ ለ28 አመታት ንጹሃን ዜጎችን ደም እያፈሰሰ ጋዜጠኞችን እያፈነ ያስራል፣ መደረሻቸውን ያጠፋል፣ ተቃናቃኞቹን ይረሽናል፣ እያፈነ ያሰቃያል፣ ህዝብን በረሃብና በችጋር ይቆላል። ይህን ሰው ነው ለኢትዮጵያ ዴሞክራሲ እናመጣለን የሚሉት እነ ብርሃኑ ዴሞክራት ነው የሚሉት። ይህ ማለት እነሱንም አሜሪካኖቹ አንስተው ምኒልክ ቤተ መንግስት ዙፋን ላይ ዘፍ ቢያደርጓቸው እንደ ኢሳይያስ እየገደሉን እያሰሩን እያስራቡን ዴሞክራሲ ይሄ ነው እንደሚሉን መጠራጠር አይገባንም። ወደ መንሻዬ ስዞር ኢትዮጵያን የገዛው የወያኔ ኢህአዴግ ዘረኛ አገዛዝ የሻቢያ ውልድ ነውና የእርስ በርስ ግጭቶችን እየጫረ የህዝብን ደም እያፈሰሰ የህዝብን ሀብት እየዘረፈ ህዝብን በችጋር እየጠበሰ 28 ዓመታትን አስቆጠረ። በቃ ብሎ ህዝብ ከዳር እስከ ዳር አምሶ ወያኔን ነቅልቆ ባፍጢሙ ሊደፋው ሲቃረብ አሜሪካና ሌሎች ባዕዳን ኃይሎች ህወሓትን በውህደት ተኩብንና ፍዳችንን በአዲስ ሁኔታ ቀጥለውብን ዴሞክራሲ መጣ ብለው አይኖቻችንን ጨፍነን ስንገልጥ ያው የምናውቀው አረመኔ አገዛዝ ካስከፊ ግፉና ክርፋቱ ጋር የመከራችንን የእድሜ ገመድ እየቋጠረ ሊያስረዝም ሲሞክር አየነው። ኢትዮጵያዊነት ሱስ ነው ባሉ ማግስት ባምቦ ስቴዲየም በተሰበሰበው ህዝብ ለማ መገርሳ ድል አድራጊነታቸውን አስመልክቶ የታገሉት ምኒልክ ቤተ መንግስት ለመግባት ነበርና ይህ አብይን በማስገባት ማሳካቱን መናገሩ የሚታወስ ነው። ከዚህ ቀጥሎ በጅማ ባደረጉት ስብሰባ አብይ ደጋፊዎቹን ቀልብ ለመሳብ የኦሮሞ ህዝብ መግዛት አይችልም ይሉናል አሁን ገስተን እናፋያቸዋለን ማለቱ ከአፍ ነገር ሲያመልጥ ራስ ሲመለጥ አይታወቅም እንደሚባለው የሚወሰድ ሳይሆን ተላምጦ የተተፋ መርዝ መሆኑን ማንም አያጣውም። ከወለጋ ከዚህ ቀደም በተለመደው በሺዎች የሚቆጠሩ ዜጎች ተፈናቀሉ። እስከዛሬ ተሰምቶ በማይታወቅ ሁኔታ 1 ሚሊዮን የሚጠጉ ጌዲዎች ተፈናቅለው በረሃብ አለንጋ እንዲገረፉ ተደረገ። ከወልቃይትና አካባቢው ከራያና አካባቢው በሺዎች የሚቆጠሩ ዜጎች ጩኸት ቢያሰሙ ሰሚ አላገኙም። የዳንጎቴ ሲሚንቶ ፋብሪካ ስራ አስኪያጅ ጸሐፊና ሾፌር ባደፈጡ ወሮበሎች ተገድለው ደመ ከልብ ሆነዋል። ህግ ባለበት አገር የከልብ የውሻ ደም እንኳ ይፋረዳል። ህንዳዊውን ስራ አስኪያጅ የገደሉት እነለማ ያስታጠቋቸው ቄሮች አሊያም ኦነግ አሊያም በጋራ ያካሄዱት አረመኔያዊ ጭፍጨፋ መሆኑ ሊገለጥ ይገባዋል የሚል አስተያየት አለኝ። በወለጋ ያፈናቀሏቸውን ገበሬዎች ገድለው አስከሬናቸውን ከነመኪና አቃጥለዋል። ኦነግ 18 ባንክ የዘረፈው ከነለማ ጋር በጋራ ለመሆኑ እስካሁን የተዘረፈው ገንዘብ በሚሊዮን የሚቆጠር ከመሆኑ በስተቀር በይፋ እንዳይነገር ዝርዝር መረጃ እንዳይሰጥ እግድ በመደረጉ እና እስካሁን ዘራፊዎቹና ዘራፊዎቹ አለመያዛቸው ባይገርመኝም እንደማሽላ ያስቀኛል። ይህ የባንክ ዘረፋ የነለማና የነዳውት ኢብሳ የጋራ ተራወሮ በላነትን የሚያሳይ ለመሆኑ መጠራጠር አይገባንም። ለማ መገርሳ የኦሮሞ ፕሬዝዳንት ከደመቀ በላይ ጠቅላይ ሚኒስትር ከሳአረ በላይ ጀነራል እንደሆነ ያያየን ነው። መከላከያን ሲይዝ እንደ ጠቅላይ ሚኒስትር የሚያደርገው መውገርገር የነሱ ድርጅትን ፈላጭ ቆራጭነት ያሳየን መሆኑ እንደሆነ ይገባናል። በወለጋ በኦነግ አሸባሪ ታጣቂዎች የንጹሃን ሰዎች ደም መፍሰሱ ከቀን ወደ ቀን እየጨመረ ባለበት ድርጊቱ በአግባቡ ሲወገዝና የኦነግ መሪዎች ተጠያቂ ተደርገው ህግ ፊት እንዲቀርቡ ሲደረግ እየታየ አይደለም። ኢትዮጵያ ህዝብ ወያኔ ሌባ ብሎ ይወገድ ሲል ከቁንጮ ወያኔዎች እስከ ምንዝሮቹ ህወሓት፣ ኦህዴድ፣ ብአዴን፣ ደህዴድ፣ ሌሎች ጋር የተባሉ የዘር ድርጅቶች ቁንጮዎችን ሁሉ የሚመለከት ነበር። ሌቦቹ አሁንም የህዝብን ደም እያፈሰሱ፣ ሌቦቹ አሁንም በህዝብ እየቀለዱ፣ ሌቦቹ አሁንም በሚሊዮኖች እየዘረፉ፣ ሌቦቹ አሁንም አገር እየቸበቸቡ፣ አገር እየቆረሱ ለባዕዳን እየሰጡ፣ ሌቦቹ አሁንም ንጹሃንን እየገረፉ፣ ሌቦቹ አሁንም ህዝብ እያፈናቀሉ፣ ህዝብ እያስራቡና በበሽታ እያሰቃዩ እነሱ ጇ መንጇ የግፈኛ ህይወት ይቀጫሉ። ዛሬም የኢትዮጵያ ህዝብ በዘረኞች እየተረገጠ እየተገፋ፣ ሀብቱ እየተዘረፈ፣ ጉልበቱ እየተበዘበዘ፣ እናቶቹና እህቶቹ በአጉራ ዘለሎቹ እየተደፈሩ፣ ሽማግሌዎቹና ህፃናት በረሃብ በጥም በበሽታ እየማቀቁ ያለበት ሁኔታ ነውና አምረን እንታገል። የኢትዮጵያ ህዝብ የድርጎህ የሚቀደው በሐሳዊ መሲህ በወስላታ ነብይ በሉኝ በሚል አይደለምና አምረን እንታገል። በርኖስ ቢገለብጡት ያው በርኖስ፣ እባብ ቆዳውን ቢገለፈፍም ያው እባብ ነው እባብ ነውና አምረን የአገራችን የኢትዮጵያ ሉዓላዊነት አንድነትን የህዝባዊነት ነጻነት ከጀግኖች አርበኞች በወረስነው ወኔ አምረን እንታገልና በደማችን ክብራችንን ነጻነታችንን መብቶቻችንን እንዋጅ። በየአመቱ የድል ቀኖችን ያድዋን የማይጨውን ወዘተ ስናከብር እነሱ አጥንታቸውን ከስከሰው ደማቸውን እንደጎርፋ ፍሰው ያስረከቡንን አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን በልባችን አጥመን አመረን አንታገል ሀገር ማለት ይያሉ ቀኔ ዘራፊዎች ልባችንን የሚቆረቁሩ አጥንቶቻችንን የሚሰረስሩ ቆም ነገሮች በህሊናችን እያተሙ ነው። እኔ ደግሞ ሀገር ማለት እናት ማለት ሀገር ናትና እናቶቻችን ጠመንጃ በታጠቁ ወረበሎች እየተደፈሩ ኑሮ ህይወት ትርጉሙ ባዶ ሆኖ ሊሰማንና አመረን ልንታገል ይገባናል። በሁሉም አቅጣጫ እየፈሰሰ ያለው የንጹሃን ደም የኛ ደም ነውና ደማችን ሊሸተን ደማችን ሊጠራን ይገባልና አመረን እንታገል። ጽንፈኞች፣ አገር ገንጣዮች፣ ከፋፋዮች፣ ጎጠኞች፣ ጠባቦች፣ ትምክህተኞች አገራችንን ወደ አስከፊ ትርምስ እየወሰዷት ነውና ቀለን ጨርቄን ሳንል አመረን እንታገላቸው። ለልጆቻችን በነጻነት ያይታፈረች ዳን ድንበሯን ያስከበረች ሁሉም ልጆቿ በኩልነት የሚኖሩባት ኢትዮጵያን ለማስረከብ አመረን እንታገል። ማየት ያለብን አርቀን ነው። ማየት የሚገባን በጥልቀት ነው። ማየት የሚገባን በማመዛዘን ነው። ይከወነ አባታችንን ገሎ እናታችንን ሊያገባ የሚከጅለውን የእናታችንን ጠላት ያገራችንን ጠላት የህዝቧ ጠላት መሆኑን እንረዳና አመረን እንታገል። ድብዳቤን የምቋጨው የሚያብለጨልጭ ሁሉ ወርቅ አይደለምና ሽፋኑ ያማረ መጽሐፍ ሁሉ ቁም ነገር ያዘለ አይደለምና ዶክተር ፕሮፌሰር የተባለ ሁሉ አዋቂ አይደለምና በየመድረኩ ያዙ ይልቀቁኝ የሚል ሁሉ አገር ወዳድ አይደለምና እንክርዳዱን ከስንዴ እባቡን ከርግቦች እየረየን አመረን እንታገል። አርበኞችና ታባቶቻችን አመረው ታግለው በግዙፍ ዘመናዊ መሳሪያና በጦር ጀቶች የደረጀውን የጣሊያን ጦር አመድቁት አድርገውታልና የተባበረ ህዝብ ኃያል ነውና አመረን እንታገልና አኩሪ ታሪክ እንስራ። የመልእክቴ ለመሬት ላይ ጀግና የኢትዮጵያ ልጆች ልብ ላይ አርፎ አብቦ አፍርቶ ለማየት እመኛለሁ። ኖታዎች ይህን ደብዳቤን ስላቀረባችሁልኝ ምስጋናዬን አቀርባለሁ። ድል የኢትዮጵያ ህዝብ ነው ሲሉ ገድሉ ከእንጦጦ አዲስ አበባ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሳተላይት ሬዲዮ ዝግጅት ህዝባዊነትን ለህዝብ በተግባር መቆምን ሀገር መውደድንና ለህልውናዋ በጽናት ቆሞ መታገልን ከኢሃፓ ተማርኩ። ህዝባዊ ትግል ማለት ዘር፣ ሃይማኖት፣ ቀለምና ቋንቋ ሳይለዩ ለሁሉም የኢትዮጵያ ህዝብ የሚደረግ ትግልን አመልካች ነው። ህዝባዊ ትግል በለመለመ መስክ ላይ እንደሚደረግ የሶምሶማ ሩጫ ያለ አይደለም። ህዝባዊ ትግል የግል ህይወትን ለማደላደል ቤት ለቤት ላይ ለመጨመርና መኪና ለመለዋወጥ በየቀንጣላ ሆቴሎች በአልኮል መጠጦች በየምሽቱ ለመጨናበስ የሚደረግ አይደለም። ህዝባዊ ትግል ህዝብን እርስ በራሱ የሚያጋጩ መርዞችን በመንዛት ሀገርንና ህዝብን ለትርምስ ለማጋለጥ የሚደረግ አይደለም። ዛሬ በሀገራችን ኢትዮጵያ የሀገር አንድነትን በስንትና ስንት ድርና ማግ የተፋጠረውን አንድነታችንን በጎሳ ፖለቲከኞች ጦዞ ሊበጠስ መቃረቡ እየታየ ነው። በአፍ ለአንድነት ቆመናል የሚሉ የፖለቲካ ቡድኖች የሚባሉትም በቀጥታም ይሁን በተዘዋዋሪ ለጎሳ ፖለቲከኞች ድጋፋቸውን ሲቸሩ ማየት ከተዘወተረ ከረምረም ማለቱ የሚታወቅ ነው። ከሁሉም በከፋ ሁኔታ እየተራገበ የሚገኘው የእርስ በርስ ግጭትን የሚቆሰቁሱና የሚያራቡ ንግግሮች ወይም ድርጊቶች እየተፈጸሙና እነሱን ተከትሎ ሀገራችን በሀገር ውስጥ መፈናቀል ከደረሰባቸው ሀገራት በተፈናቃይ ህዝብ ብዛት የፊት ለፊቱን እርስ መያዟ እየተነገረ ነው። እንዲህ ያለው ጉዳይ እጅግ አሳሳቢ ቢሆንም የፖለቲካ ድርጅትን በሚሉት ግን ትኩረት ሲነፈገው እየታየ ነው። ከወለጋና ከቤንሻንጉል የተፈናቀሉ አማሮች እስካሁን ወደ ቀያቸው መመለስና የፈረሱ ጎጆቻቸውና የተበተኑ ከብቶቻቸውና ንብረቶቻቸውን ሰብስቦ ማቋቋም ባለመቻሉ ከአራት ወራት በላይ በረጋ ፈራሽ መጠለያዎች እንዲማቀቁ መደረጉ የዘረኛው አገዛዝ የፖለቲካ ቁማርተኝነቱን ከማሳየቱም ባለፈ የሀገር ትርጉሙ ጥያቄ ምልክት ውስጥ መውደቁን መገንዘብ ለማንም ጤነኛ ህሊና ላለው የሚከብድ አይሆንም። የጌዲዮ ህዝብ ለሁለተኛ ጊዜ ተፈናቅሎ ጉዳዩ እንዳይጋለጥ ተደብቆ ህፃናት በጠኔና በተለያዩ በሽታዎች በነፍስ ውጪ በነፍስ ግቢ ሲቃ እየማቀቁ መሆናቸው በተለያዩ ዓለም አቀፍ የእርዳታ ድርጅቶች ከተጋለጠ ወዲህ የአገዛዙን ጸረ ህዝብነት ያሳየ ነው። ከቤንችማጂ የተፈናቀሉ የከምባታ ገበሬዎች ከራያ የተፈናቀሉ ወዘተ ወደ መኖሪያቸውና ወደ እርሻቸው የመመለሳቸው ጉዳይ እንደልም እየታየ መሆኑ ይስተማኛል። ከጌዲዮ ተፈናቃዮች ጎን መቆም ሁለቴ ማሰር የሚጠይቅ አይደለም። በ1966 ዓመተ ምህረት በረሃብ የተጎዱ ህፃናትን ምስል በጌዲዮ ተደግሞ ለማየት የበቃ ነው የዘረኝነቱን ያራገበ ኢትዮጵያን እንደ ጭምብል እየተጠቀመ በሚገኘው የኦሮሞ ዘረኛ ገዢ ቡድን ነው። በቡራዩ በርካታ ደርዙዮችና ሌሎች ኢትዮጵያውያኖች ባስጠቃቂ ሁኔታ የተጨፈጨፉበትን እንደ በቀለ ገርባ የመሰሉ ጉዳት የደረሰው በኦሮሞዎች ላይ ብቻ እንደሆነ ሲዋሹ ተንተናል። ለምን መዋሸት ተፈለገ ለሚለው ጥያቄ ምላሹ ዋሾቹን የሚመለከት ቢሆንም የዘረኝነት ልክፍት አይነ ህሊናን ይጋርዳልና የሚጠበቅ ነው። በዛ ሰሞን ዶክተር መራራ በአንድ የገዢው ዘረኛ ቡድን ቴሌቪዥን ቃለ መጠይቅ ተደርጎላቸው ከዚህ ቀደም የኦነግ መሪዎችን የሚሽን ማደጎች ማለታቸውን በተመለከተ ሲጠየቁ የመለሱት በስሜተኝነት ውስጥ ሆኖ መጻፋቸው ነው። መራራ የተባለውን ሲጽፉ ያንንም በትምህርት ብቃታቸው ዶክተር ያንንም የበሰልኩ ፖለቲካን አንጠርጥሪ ያውቃለው የሚሉ ነበሩና ይህች በስሜት የሚሏት ምላሽ ዛሬ እንደ መራራ የመሰሉ ከስሜት ፖለቲከኝነት የቱን ያህል ያጸድተዋል ብሎ መጠየቅና ምላሹን ለአድማጭ መተው ወዳለው። እኚሁ ዶክተር መራራ አዲስ አበባ የኢትዮጵያ ርዕሰ ከተማ የሁሉም ኢትዮጵያዊ ከተማ የሁሉም አፍሪካዊ ከተማ ናት የሚሉ መፈክሮችን በማስተማር እየተነሳሱ ያሉትን የአዲስ አበባ ነዋሪዎች በተለይ የአዲስ አበባ ወጣቶችን አስመልክተው የሰጡት ምላሽ የቀድሞን ስርዓት ሊጭኑ የሚፈልጉ የሚያደርጉት ነው የሚል ምላሽ መስጠታቸውን በተመለከተም ወደፊት ቢጠየቁም በስሜታዊነት የተናገሩት መሆኑን መናገራቸው አይቀርም ባይነኝ። ለመሆኑ የቀድሞ ስርዓት የድሮ ስርዓት የሚባለው ወያኔ ህዋስን ለማለት ከሆነ ከወያኔ ጋር ለምን ሞዳሞድ ወያኔ ፓርላማ ውስጥ ገብተው ወያኔ ዲሞክራሲ ለሚለው ጭምብል ሆነው የነበሩት እኮ መራራና አምታያዎቻቸው እንጂ የአዲስ አበባ ወጣቶችና የአዲስ አበባ ተቆርቋሪ ወገኖች አልነበሩም። ፋሽስቱ ደርግ ማለትም ከሆነ ከደርግ ጋር ተሰልፈው በርካታ ግፍ የፈጸሙ መራራ መሆናቸው እየታወቀ ይህ አባባላቸው በራሳቸው ላይ ባቆባቸዋል። አድማጮች በጥሙና እንዲያዩት የሚገባው ህዝብ ሲፈናቀል ባስጠቃቂ ሁኔታ ሲገደል ሴቶች ሲደፈሩ ቤቶች ጎጆች ሲቃጠሉ ከብቶች ሲነዱ ንብረቶች ሲዘረፉ ድርጊቱን የነጻነት ትግል አካል አድርጎ በመውሰድ ድርጊቱን የትኛውም አገር ውስጥ አሉ የሚባሉ የፖለቲካ ቡድኖች ሲኮንኑና ለተፈናቃዮች አለኝታነታቸውን ሲያሳዩ አላየንም። የፖለቲካ ስር እንደነ ዶክተር ብርሃኑ ነጋ የመሰሉ ከሐዋሳ የተፈናቀሉ ጉራጌዎችን በወልቂጤ ተገኝተው ፎቶ መነሳታቸው ደግሞ ነውርን ጠባብነትን አመላካሽ ከመሆኑ በላይ ለተፈናቃዮች መብቶቻቸውን ለማስከበር አንዳችም ነገር አለመደረጉ የመደመር ትርጉሙ የዘረኛው አገዛዝ አጋሰስ መሆን ማለት እንደሆነ መገንዘብ ተችሏል። ከኢሃፓ የወጡት አንጃ መጋዣዎችንም አንጃነታቸውን አድርባይነታቸውን ባንዳነታቸውን ባንጎላቸው ሳይሆን በመቀመጫቸው የሚያስቡ አንዳች ምናምን መሆናቸውን እያየን ታግዘናል። እየተመለከትን ገለባነታቸውን አተላነታቸውን ተረድተናል። በአንድም ይሁን በሌላ ከዘረኛው በህዝብ ላይ እጅግ ዘግናኝ መከራና ጭፍጨፋን ከፈጸመና እየፈጸመ ከሚገኝ ግፈኛ ቡድን ጋር ሰልፉን አስተናግዶ እንደ ለማዳ የቤት እንስሳ ሆኖ ህዝብ ሲፈናቀል ዝም ህዝብ ሲጨፈጨፍ ዝም ህዝብ ሲሳደድ ዝም የአዲስ አበባ ህዝብ ላይ ዘረኞች ሲፎክሩ ዝም ድሬዳዋ በዘረኞች ስትታመስ ዝም ዳንሻ በንጹሃን ዜጎች ደም ስትታጠብ ዝም ወዘተ ማለታቸው እየተፈጸመ በሚገኘው ግብ ወንጀለኞች መሆናቸውና ታሪክ በዋሾ ፖለቲከኝነት እንደሚጠይቃቸው ሊታወቅ ይገባል። ትግል በአፍሪካ በአውሮፓ በሚሊኒየም በቤተ መንግስት አዳራሾች የሚደረጉ ስብሰባዎችና በሽበሽ ግብዣዎች ማለት አይደለም። ህዝብ እየተራበ በጠኔ ፍግም እያለ ባለበት ተደምረናል ያሉ የፖለቲካ ድርጅቶች ገዥውን ዘረኛ ቡድን የገንዘብ ምጣት ሲለምኑ የሰማ ሁሉ በህዝብ ስም ገንዘብ ለማስተባበር ያቆበቆቡ ቁማርተኞች መሆናቸውን ሊጠራጠር አይቻለውም። ትግል ህዝባዊ ትግል ሁሉም ከህዝብ ጋር በመቆም በሁሉም መስክ መታገል ማለት ለኢትዮጵያ አንድነት መታገል ማለት ነው። ህዝባዊ ትግል አቀበት ኮሮኮንች ገደላ ገደል ድጥ መውደቅ መነሳት ያለው ሲሆን የማታማታ ድል አድራጊው ህዝብን የመጡ ባለቤት ማድረጉ አይቀርምና ለህዝብ መታገል ክብር ለህዝብ መስዋዕት መሆን ክብር ብቻ ሳይሆን ዳግም ትንሳኤ ልዩነቶች ናቸውና እየተደራጀን እንታገል። ሀገርን ከመከፋፈል ለመታደግና የህዝብን አንድነት ለማስጠበቅ መንገዱ ይህ አንድ ብቻ ነው። ህዝባዊ ትግል ነውና እንታገልና የዘረኛ ጨቋኞችን አዘዛዝ እናስወግድ እላለሁ ሲሉ ደብዳቤያቸውን ያደረሱን ጸጋዬ ዶርዜው ከሽሮ ሜዳ ናቸው።
የተከበራችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ካለሁበት ሆኜ ሰላምታዬ ይድረሳችሁ እያልኩኝ ይህንን መልእክቴን ታደርሱልኝ ዘንድ ልኬላችኋለሁ። ኢትዮጵያ ሀገራችን በከፍተኛ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ቀውስ ውስጥ መዘፈቋ ዛሬ ክርክር የሚከፈትበት ወይም ጥያቄ የሚነሳበት ጉዳይ አይደለም። ለ28 ዓመታት ከደቡብ አፍሪካው የአፓርታይድ አገዛዝ ልጅነት የማይታይበት ዘረኛ አገዛዝ በሀገራችን ተንሰራፍቷል። ወያኔ ኢህአዲግ ኢትዮጵያውያንን በቋንቋ ከፋፍሎ ኢትዮጵያዊነት እንዲዳከም የሚቻለውን ሁሉ አድርጓል። በባህል፣ በኢኮኖሚ፣ በሃይማኖት፣ በታሪክ የተሳሰሩ ዜጎቿን በጥላቻ እንዲተያዩ ማድረግ የስልጣን ህልውና መጠበቂያ መሳሪያ በመሆኑ በህዝቡ ውስጥ የዘራው መርዘኛና ከፋፋይ ሴራ ክልሉን እንጂ ኢትዮጵያን የሚመለከትበት የፖለቲካ ታዩ የተጣመመ እንዲሆን ተክቶ ሰርቷል። የማይስማማና የማይደማመጥ ትውልድ ፈጥሯል። በመንጋ የሚጓዝ በመንጋ የሚያስብ በመንጋ የውሸት ታሪክ የተንበረከከ ትውልድ ፈጥሮልናል ቢባል ስህተት አይሆንም። ዘረኝነት በኢትዮጵያ ሀገራችን በዜጎቿ ላይ ማድረስና ማድረግ የሚቻለውን አስከፊ ገጽታዎችን ሁሉ አላብሶናል። ይህንን ደግሞ ባይናችን ተመልክተናል። በተግባርም የዘረኝነት አስከፊ መልኮች ሁሉን አይተናል። እነዚህ ዘረኞች በህሊናቸው ሳይሆን በስሜት እየተነዱ በእውነትና በእውቀት ሳይሆን በውሸትና በድንቁርና እየጋለቡ የሀገራችንና የህዝባችን መልካም ገጽታዎችን አጥፍተዋል። ዘረኞች የግል ጥቅም እንጂ የህዝብ ጥቅም አይታያቸውም። ዘረኞች ጎጥ እንጂ ሀገር አያውቁም። ዘረኞች ሉዓላዊ ሀገርን ማዳከም እንጂ ጥንካሬውን አይፈልጉትም። በህዝብ ውስጥ ጥላቻን መርጨት እንጂ ፍቅር ማስተማርን መማርን አያውቁበትም። ፍቅር የመገነጣጠል አዋዛቸው ማርከሻ መሆኑን ጠንቅቀው ያውቁታልና። ዘረኝነት ፋሽስታዊ የሆነ ጨካኝ አገዛዝ መሆኑ ብቻ ሳይሆን ጸረ ሀገር፣ ጸረ ህዝብ፣ ጸረ ዲሞክራሲና ጸረ ሰላም መሆኑን ዛሬ በኢትዮጵያ ቁልጭ ብሎ ይታያል። ወያኔዎችና አጫፋሪዎቻቸው ኢኮኖሚውንም እንደ ፖለቲካው ከቀውስ ውስጥ ከተውታል። በብቸኝነት ተቆጣጥረውታል። በቡድን ዘርፈውታል። ለባዕዳን አጋሮቻቸው ሳይቀር በር ከፍተው አዘርፈውታል። በእነዚህና መሰል የዘርፊያ ተግባራት የሀገራችን ኢኮኖሚ በቀላሉ መመለስ ከማይቻልበት ቀውስ ገብቷል። የሀገራችን ኢኮኖሚ ዛሬ በውጭ ምንዛሬ እጥረት ተቀፍድዷል። የገቢና የውጭ ንግድ ሚዛን ተዛብቷል። ትውልድ ከፍሎ ሊወጣው የማይችለው ዕዳ በሀገራችን ላይ ተከምሯል። የግሽፈት መጠን ወያኔ ዛሬ እየቀነጨበ እንደሚነግረን ሳይሆን በየቀኑ እያሻቀበ ይገኛል። የሀብት ክፍል መጠን በወያኔ ሰራሽ ባለ ሀብቶችና በብዙሃኑ ኢትዮጵያውያን መካከል ያለውን ልዩነት የሰማይና የምድር ያህል አራርቆታል። የሰብአዊ ሀብታችን ላይ የደረሰው ጎጂ ገጽታ ይህ ነው ወይም ከስከ ነው ብሎ ማስቀመጥ አይቻልም። የትውልድ መግቢያ የትምህርት ፖሊሲ በመንግስት ደረጃ ተቀርጾ እንዲተገበር በግዳጅ በተጣለበት የትምህርት ስርዓት ችግር ፈጣሪ እንጂ ችግር ፈቺ ትውልድ መፍጠር እንደማይቻል ከኢትዮጵያ የትምህርት ስርዓት የተሻለ ማረጋገጫ ማግኘት አይቻልም። የሀገር ባለቤትነት መብቱ ከተገፈፈ ዜጋ የሚጠበቀው ሀገር ጠሊታ እንዲሆን መሆኑን ያወቁት ወያኔዎችና ጀሌዎቻቸው በዚህም ላይ ተግተው ሰርተዋል። አንዳንድ የውሃ ዜጎች ስርዓት የፈጠረውን የደህንነት መጠን ማባባስን በውል ባለመረዳት ኢትዮጵያ ሀገራቸውን እስከ መጥላት ደርሰዋል ቢባል ስህተት አይሆንም። እርግጥ ነው የኢትዮጵያ መበጣጠስና መዳከምን ለሚሹ ወያኔዎችና ሌሎች ጽንፈኞች የሚፈልገው ይኸው ነው። ከዚህ ሀገርና ህዝብን በለድነት ለውርደት የዳረገ ስርዓትን ይጠሏል፣ ይጠየፋል፣ ይታገሏል እንጂ እንዴት ተደርጎ እምዬ ኢትዮጵያን ይጠሏል? እግረ መንገዴን አጽንኦት ሰጥቼ የምለግሰው ምክሬ ነው። የኢትዮጵያ ፖለቲካዊም ሆኑ ኢኮኖሚያዊ ቀውሶች ሁሉ ወያኔ ሰራሾች እንጂ በተፈጥሮ ያገኘናቸው መርገምቶቻችን አይደሉም። ይህንን በውል ያጤነው የተረዳው የኢትዮጵያ ህዝብ ዳር እስከ ዳር ትግሉን አቀጣጥሏል። ወያኔን ከነግሳንግሱ ከስልጣን እንዲወገድ፣ የህዝብ ስልጣን ወደ ባለቤቱ ህዝብ እንዲመለስ አምርሮ ታግሏል። ለ27 ዓመታት በህዝብና በሀገር ላይ የደረሰው ጭፍጨፋ፣ ዝርፊያና የሰብአዊ መብት ጥሰቶች ሁሉ ተዳምረው የህዝብ ቁጣን ቀሰቀሱ። ህዝቡም በወያኔ ላይ ጥላቻ ወደማይታረቅ ቅራኔ ተለወጠ። ወያኔ የህዝብ ትግልን ለመቀልበስ መቅበዝበዙን ተያያዘው። ኢትዮጵያን የሚሰብኩ በተግባር ግን ኢትዮጵያን የሚያፈራርሱ ህዝቧን የሚበታትኑ የለውጥ ሐዋርያዎች ነን ባዮች ወያኔና አሜሪካኖች ተመሳጥረው በጫንቃችን ላይ ወረወሩብን። እውነትም ለውጥ መጣልን ይሉ የነበሩ ወገኖች ቁጥራቸው ቀላል የሚባል አልነበረም። አዲሶቹ ሽሞች ዳግማዊ ወያኔዎች እንጂ የለውጥ ሐዋርያዎች አይደሉም፣ ነብዮች አይደሉም ሲባሉ መስማት የተሳናቸው በየጎዳናው በየአደባባዩ ካልተንጠፍንላቸው የሚሉ የፖለቲካ ደላሎችንም ቤታቸው ይጠራቸው። ግን እኮ እነዚህ ሽሞች ተብዮች ወያኔ ኢህአዲግን ልንጠግን እንጂ ልንለውጥ አልመጣንም ብለው ነበር። ርዕዮተ ዓለማችንም የ27 ዓመታቱ የኢትዮጵያ መግዲያ የህዝቧን መዝረፊያ የነበረው ልማታዊ መንግስት እንጂ ሌላ ሊሆን አይችልም ብለዋል። የምንመራበት የምንተዳደርበት የወያኔ ህግ አራዊት ነው ማለታቸውን የሚነግረን ነገር ቢኖር ወያኔነታቸውን እንጂ ኢትዮጵያዊነታቸውንና ለኢትዮጵያ አንድነት መቆማቸውን አልነበረም። የተግባር እንቅስቃሴያቸውም እየነገረን ያለው ዘረኝነታቸውን ነው። የወያኔ ኢህአዲግ ጠባቦችና ጽንፈኞች በኦህዴድና ኦነግ ጠባቦች ለወጧቸው እንጂ እነሱ እንደሚሉት በሀገራችን ለውጥ አልተደረገም። ለ27 ዓመታት በጫንቃችን ላይ የተጫነው ዘረኝነት ለአዲሶቹ ሹሞችም በዙሪያቸው ለተሰለፉ ጽንፈኞችም ዛሬ ገዢ አስተሳሰባቸው ነው። ዛሬም እየተቀነቀነ ነው። ይባስ ተብሎም ወደ አዲስ አበባ ሰተት ብሎ እየገባ ነው። ከሳቱ ወደ ረመጡ ይሏል። የዚህ አይነቱ ያረጀውን ዘረኛ ቡድን በአዲሶቹ ሹሞች ብሔር የበላይነት መተካት ሆኗል። እርግጥ ነው በዘረኞችና ጠባቦች ከቀውስ የገባ ፖለቲካዊ፣ ኢኮኖሚያዊና ሀገራዊ ቀውስ መፍጣት የሚቻለው እሾህን በሾህ እንደሚሉት አይነት አካሄድ ሊሆን እንደማይችል የሚማር ካለ ትልቅ ትምህርት እየተገኘ ነው። ዘረኝነትንና ጠባብነትን ማሸነፍ የሚቻለው በኢትዮጵያ አንድነትና በህዝቦቹ አብሮነት ላይ መሰረቱን የጣለ ዲሞክራሲያዊ ስርዓት እውን መሆን ብቻ ነው። እንተባበር፣ እንታገል፣ ሁሉንም ጠላቶቻችንን እናቸንፋቸዋለን። ደረጀ ጋሻው፣ ደብረ ብርሃን።
የደብዳቤዎች አምድ ፕሮግራማችንን የምናጠቃልለው ብዙአየሁ ጫኔ በሰኔ ወር 2010 ዓመተ ምህረት የሹሞቹን አገዛዝ በማጋለጥ በጻፉልን ደብዳቤ ይሆናል። ይድረስ ለፍኖተ ዴሞክራሲ አዘጋጆች እንዲሁም ውድ የፕሮግራሙ ተከታታዮች እንደምን ሰንብታችኋል? ደብዳቤ ረዘመ ብላችሁ እንደማትቆርጡት ተስፋ አለኝ። ያለንበት ሁኔታ ውዥንብር የነገሰበት በመሆኑ ቢያንስ አብዛኛውን በሚገባ ለመተቸት ፍላጎት አለኝ። በስራ የተነሳም አንዳንድ መረጃዎችን የማግኘት እድል ስለነበረኝ በዚያም መሰረት የምለው ስላለኝ ነው። አብይን ዶክተር የሚሉት የቆየበትን ወያኔነት ለመሸፋፈን በመሆኑ የወያኔ ሌፍተናንት ኮሎኔል ማለትን መርጫለሁ። ኮሎኔል አብይ ለስልጣን ከመድረሱ በፊት በኢትዮጵያ ሕዝብ ትግል የተደናገጠውና ወዳጄ ወያኔ ሊወድቅ ነው ብሎ የሰጋው የአሜሪካ መንግስት ወያኔን ከቀውስ የሚያወጣበትን መፍትሄ ሲሻ እንደነበር ይታወቃል። በዚህ መሰረት በአሜሪካ የውጭ ጉዳይ ሚኒስቴር በሚስጥር ከተደረጉ ስብሰባዎች የመጀመሪያዎቹ ላይ ኦባንግ ሜቶና ሻለቃ ዳዊት ወልደ ጊዮርጊስ መገኘታቸው አቀረው። በእነዚህ ስብሰባዎች የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ኃላፊዎች ዶናልድ ያማሞቶ፣ ዴቪድ ሺን፣ ሀርማን ኮሆን፣ የሲአይኤና የአሜሪካ የመከላከያ ሚኒስቴር የአፍሪካና የኢትዮጵያ ጉዳይ ኃላፊዎች፣ በኢትዮጵያ ጉዳይ አዋቂ የተባሉ የአውሮፓ ምሁሮች፣ ዜጎችና ሌሎችም ሁሌም ወይም በፈረቃ ተገኝተዋል። የህዝብ ትግል ወያኔን ሊያንኮታክተው ይችላል፣ ተቃርቧል የሚለውን ድምዳሜ ያቀፉት እነዚህ ሁሉ ታዲያ ምን ይደረግ ላይ ባደረጉት ውይይት በወያኔኛ የወያኔ የበላይነት ሳይናጋ አጃቢዎች እንዲዘጋጁና ወያኔም ከስልጣኑ ለቀቅ አድርጎ ከቁጥጥሩ ስር ያለ ሽግግርን እንዲቀበል የሚል ስምምነት ተደርሶ ይህ ሂደት የሚያጅብ ሰው ተፈልጎ በአሜሪካ የስለላ ድርጅት NSA ለሁለት ዓመት የሰለጠነው ታማኝ የአሜሪካ ልጅ አብይ አህመድ ለቦታው ታሽቷል ተብሏል። ይህን የማይቀበሉ ደግሞ ኦህዴድ የተባለው ተለጣፊ በውስጡ ለውጥ አምጥቶ ለማና አብይ የሚባሉት አመረኞች ብቅ ብለው ወያኔን በመጋተር ላይ ናቸው፣ ቄሮ አመጣቸው ወዘተ ይላሉ። እያንዳንዱ ዜጋ የትኛውን ማመን እንደሚፈልግ መምረጥ መብቶ ነው። ይህ ያ ከማለት በፊት ግን አብይ እውን የስርዓት ለውጥ ሊያመጣ የመጣ ነው ወይስ ወያኔን ከውድቀት ለማዳን ለሚለው መልስ ያሻል። አሁንም ሁለት አይነት ግምገማ ሊኖር ይችላል። እስካሁን የሰራውና በተለይም የለፈፋቸውን መሰረት በማድረግ ወያኔ ሊጥለው ነው፣ ጉድ አደረጋቸው የሚሉና የተደሰቱ ብዙ ናቸው። ከነዚህም ውስጥ ብዙዎቹ በራሱ ሰዎች ትዕዛዝና ጥሩምባ ጥሪ መሰረት በመጪው ቅዳሜ የድጋፍ ሰልፍ ያደርጋሉ በሚል ፕሮግራም ተይዟል። የተወሰኑ እስረኞችን ፈቷል። ይህም በኃይለ ማርያም ጊዜ የጀመሩት ነው። ለዚያውም ህዝብን ይቅርታ ጠይቋል። ወያኔን ራሱን ጨምሮ ሽብርተኛ ብሏል። ከሻቢያ ጋርም ሰላም ፈለጋ ብሎ የነባድመና የኢሮቦችን የኢትዮጵያ አገር ለሻቢያ መስጠቱንም ደግፏል። ወዲህ ወዲያ ዞሮም በፖለቲካ የተያዙትን ሳይሆን በሱዳንም ሆነ በሌላ ቦታ አስፈትቷል። በአገር ግን ሁሉንም እስረኛ አልፈታም፣ የሚፈታም እንዳይደለ የሚታወቅ ነው። በአገር ግን የህዝብ ዋናና መሰረታዊ ጥያቄዎች አልተመለሱም። ይህ ነው እንግዲህ ለውጥ አምጪ ሳይሆን ትግልን አደናቃፊና የወያኔን እድሜ አርዛሚ ሚና አለው የሚሉት። ለኢሳያስ መልእክት ሰጠው ባለው መልስ የሻቢያን ሰማዕት ሊያከብር አለመቻሉ ሲቆጨው ኤርትራ የኢትዮጵያ ናት ብለው የተሰዉትን ሺዎች ግን ሳያነሳቸው አልፏል። በውጭ አገር ነዋሪ የሆኑ ዋዣቂና አድርባይ ምሁሮችና ቡድኖች ከመቀጽበት አብይን ድጋፍ ሰጥተው መጣን ጥራን ሲሉ ተደምጠዋል። የሚጠበቅ ነው። ለደርግም ያደሩ ባንዳ ምሁራን ነበሩ። ለወያኔ በ1983 ዓመተ ምህረት ሰግደው ያደላደሉትና አገር ያጠፉ ጥቂቶች አልነበሩም። በባድመው ጦርነት ጊዜም ለወያኔ ሰለባ ሆነው ሲለፍፉ ስንቱን ዜጋ አስጨርሰዋል። ዛሬስ አብይ አብይ ብለው የሚንጫጩት የሚታወቁት ናቸው። ልንመጣ ነው ያሉት ቡድኖችና ግለሰቦችን ማየቱ ይበቃል። ደጋፊዎቹ እነ ሻለቃ ዳዊት፣ ብርሃነ መዋ፣ ኤፍሬም ይስሐቅ፣ ኦባንግ ወዘተ ሊመጡ የቋመጡት ወይም የተጋበዙት ደግሞ ግንቦት ሰባት
1983 ዓ.ም ተመረጠ እነ ብርሃኑ ከመለስ ጎን ቆመው ነበር። ኮሎኔል ጎሹ ለንጮ ከነጓደኞቹ ኢትዮጵያዊ አይደለንም የሚለው የኦነግ መሪና የሻቢያ መሳሪያ ወልቃይት የትግራይ ነው ባዩ አረጋዊ በርሄ ጥሩን የሚሉት የኢሃፓ አንጃዎችና ሌሎች ስማይጠሪዎች ናቸው። ታሪክ በመጀመሪያ እንደመጸት ሲደገም ደግሞ እንደባልት ይከሰታል ተብሏል። 1983ን በ2010 ለመድገም መነሳቱ ይሄን ያመለክታል። አብይ በህዝበኝነት ተገፍቶና ለነፍስ ነው በሚል ትንግርት ይሄ ከዲሞክራሲያዊ አስተሳሰብ ምን ያገናኘዋል? በወያኔ መሪዎች ላይ የፈላሂስ ቢያቀርብም ይህ ብልጠት ሳይሆን አቅመን አለማወቅ ነው። ወያኔ ያውም ወቀሳና ሂት የተዘነዘረባቸው ቀንደኞቹ ምንም ስልጣን ሳያስረክቡ ሳያጡ በእነሱ ላይ መንጣጣቱ ጉዳት እንጂ ጥቅም የሚያስገኘው አይደለም። ኃይል የህዝብ ነው ስንል የተደራጀና የነቃ ህዝብ ለግልጽ ዓላማ ለውጥ ተነስቶና ተባብሮ ሲታገል የሚለውን ጫና ለመስጠት እንጂ በሰልፍና በጭብጨባ በስብሰባ ስንት ሰው ተገኘ በሚል ስሌት አይደለም። ቅንጅትና ህብረት በአዲስ አበባ በሚሊዮን ደረጃ ህዝብ ሰብስበው ነበር። ተኖ ጠፍቶ ታይቷል። ኢንጂነር ሻውል በአሜሪካ ስብሰባ ሲጠሩ ተሰብሳቢዎቹ በሺዎች ነበሩ። የደረሱበትን እናውቃለን። የተደራጁና ግባቸውን አውቀው የሚነሱ ጥቂቶች ግን ጸንተው ቆይተው ብዙ ድልን ሊያስመዘግቡ የሚችሉ ናቸው። ሞቅ ሞቀና ምርቃና በጨብሲው ሲበርግ ያከትማሉ ነው ፋቆ። ዋናው የኃይል ጉዳይ ነውና አብይ በቅንነትም ሆነ በተንኮል ህዝብ የሚፈልገውን በመናገሩ የምናጠፋው ተጨባጭ ውጤት አይኖርም። ጥቅሙ የተነካበትና የቆሰለ ወያኔ ጥቃት ሲደርስበት ስልጣኑ እስካልደከመ ድረስ እጅ የሚሰጥ አይሆንም። ለዚህም ነው ህዝብ የሚፈልጋቸውን አሟልቶ ህዝብን አጠናክሮ ወያኔን መጋፈትና በሽግግር ሂደትም ለመግታት መነሳት የሚያስፈልገው። ሽግግርን በነ ሌንጮና ብርሃኑ ጋጋታ ለመገደብ ከተነሳ የህዝብ መሪ በህዝብ ነጻ ምርጫ ይሆናል የተባለውን በትንግርት አለኝ ለመንገድ ብሎ ተክቶ ከተፈጠመ ይወረስ የተባለውን የወያኔ የኢኮኖሚ ተቋም ሁሉ የሀገራችንን ሀብቶች ለግል ባለሀብቶች ለመሸጥ ከተወሰነ ማለትም መልሶ የወያኔ ባለሀብቶች ሊገዙ ይችሉ ዘንድ ከተመቻቸላቸው ለውጥ ሳይሆን ባለህበት እርገጥ ወይም ወደ ኋላ ተመለስ ይሆናል። የ1983ቱ ቧልት ዛሬ ቢደገም በምጸትነት ነው። አምላክ ያመጣልን ተአምር ተብሏል ሌፍተናንት ኮሎኔል አብይ። ለምኑ ይሁንላቸው። ለብዙ አመታት ተስፋን ሰንቀን የድጋፍ እጅ ያነሳንላቸው ሁሌም አሳፍረውናል። ባድሜ ወዘተ የሀገራችን መሬት ተብሎ ስንቶቹ ሺዎች ደም እንደገበሩ እናውቃለን። ዛሬ መስዋዕትነታቸው ከምንም ሳይቆጠር የተሞተለት መሬት ለሻቢያ ሊሰጥ ነው። ሻቢያም ወዳጅ ተብሏል። ገና ብዙ ታቀዶልናል ይላሉ መረጃ ያላቸው ወገኖች። ያብይ ደጋፊዎች ሰላምን ስንፈልግ መሬት መገበሩ ተገቢ ነው በሚል አይነት ይከራከራሉ። ኢትዮጵያዊ ሁሉ ይፍረደው ብለን እንተዋው። ሙሶሎኒ ዛሬ ቢወረን ቪቫዱቼ ባዮች ይሆኑ ነበር። ከአነሳሴ ይዤ የቀረብኩት ነገ ቅዳሜ የድጋፍ ሰልፍ ሲደረግ ለመሆኑ ግቡ ይታወቃል ወይ ለማለትም ነው። ወያኔ ሲያደባ የለም ሞተ ማለት አያዋጣም። አብይና ደጋፊዎቹ ባለስልጣኖች ከወያኔም ውስጥ አብረውት የቆሙ ስላሉ በተለይ የአሜሪካ ወዳጆች ህዝብን ባገለለ በቃላት ላይ የቆመ ሂደት የሚያደርጉት እንቅስቃሴ እንደምባይካብ እንዳይሆን ከተፈለገ ህዝብን ያሳተፈና ያቀፈ የሽግግር ሂደትን መጀመር አማራጭ የሌለው እርምጃ ነው። የወያኔን ህግና አዋጅ መሻር ቀነ ቀጠሮ ሊሰጠው አይገባም። ጊዜ ስጡ ለሚሉት ያለኝ መልስ እባብ አፈር ልሶ ያንሰራራል ነው። ወደየሀገሩ ዙረት ሳይሆን ቅድሚያ መሰጠት ያለበት ለሀገራችን ለህዝባችን ችግር ነው። ባድመን ከመገበር በፊት የህዝብን መፈናቀልና የቤቶችን መፍረስ ማስቆም፣ 27 ዓመታት በአሸባሪ ወያኔ የታሰሩትን መፍታት፣ ይደረግ የተባለው ሁሉ በህዝብ ይደረግና ወደ ቀጣዩ አሁንም ህዝብን አማክሮ መጓዝ ይቻላል። ህዝብን ሳያማክሩና ሳያስፈቅዱ የጎንደር ወሎን መሬት የአፋሩንም ዘርፈዋል። ይመልሱ። አዋጆችን አውጥተው ብዙዎችን አግተዋል። አዋጆቹ ይሰረዙ። የታሰሩት ሁሉ ይፈቱ። መዘዘኛው ህገ ወያኔን በጥያቄ ይግባ። وتوصي وتوت وسكمبايو كتار قبن يا بيجد الجافيوش من امتياك التنسو يتعمرني سو براسو تبب فكروا كان كلن ملاشي ستعديلونك من تاجنجل بهز بسجل النهيال النت يهون وجنوش بعند قلسر كهلوت كلنا واك النت إن فش النت مستماما على مدبنم سنجرت لن يميل مهر لن يميل عندي قبزالك لما شوم لما شوم ايضا لم تغلاتشن لحزباوي سلطانو وغنوج ودنا كبور دماتشون يسلطوت ليتب يانجي ايجيب ياوي مريتن لما سرس كبايدا لم يعبي يمفنش امريت بوياني كندي تلسكاونا يتفكادو مريتنو يانسيال ويانيوي كتاي متعبتال ياشوموتم هنا ياشافتوروت عادنوتم የስልጣን ባለቤቶች ወያኔዎች ናቸውና በተለይ ማፈሪያ ሆኖ የሚታየው በውጭ ሀገር ያለው አድርባይ ሞርተብዬ ምንም ሊያደርግ የሚችል አይሆንም አብይን መርዳት ለሚሹ ህዝባዊ ትግሉን ያፋፈሙ ህዝባዊ ጥያቄዎች ምላሽ አግኙ ብለው ይታገሉ ከጨፍንና አርባናቢስ ያፍድጋፍ ይታቀቡ ይህን ሁሉ አተታይን ይቀበላሉ የሚል ግምት ባይኖረኝም በቅንጅት ህብረት ጊዜም የዜግነቴን ላቀርብ ሞክሬ ነበርና አሁንም ያለኝን ጠጠር ለመወርወር ነው ሁሉም የፖለቲካ ሰኞች ሳይውል ሳይደር ይፈቱ አማራውን ማፈናቀልና ማዋከብ ያብቃ ትግላችን ይቀጥል ሲሉ ብዙ አየው ጫኔ ከዊስኮንሲን ግዛት አሜሪካ ደብዳቤቸውን አጠናቀዋል አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል ሳምንት አርብ እስከምንገናኝ ደህና ቆዩን Bye-bye.